cinde sene kanuma nagatti bula.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት 2 2017 ዓመተ ምህረት ዝግጅታችን ጀመረ።
በፕሬዝዳንት ትራምፕ የውጭ ግንኙነት ፖሊሲ ዙሪያ የባለሙያ መከታም
አሁን ምንድነው እያየን ያለ ነው? አሜሪካ ራሷን መልሳ ወደ ቀደመ ስፍራ ለመመለስ እየሞከረች እንደሆነና ነገር ግን ለመመለስ ሌላው ዓለም የእሷ የምታደርገውን አስተዋጽኦ ያክል ምላሽ እንዲሰጣት የማስገደድ ሚና ውስጥም ሁሉ ልትገባ እንደምትችል የሚያሳይ እንቅስቃሴ ያደረገች ነው ብዬ አስባለሁ።
የሰማችኋቸው የውጭ ጉዳይ ኢንስቲትዩት የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መሪ ተመራማሪ የሆኑትን ዶክተር ዳርስ ከዳር ታየን ነው። ፕሬዝዳንት ትራምፕ እየተከተሉት ያሉት የውጭ ግንኙነት ፖሊሲ ምንነትና ዓለም አቀፉ ስርዓት ላይ የሚያደርሰውን ተጽዕኖ በተመለከተ አነጋግረናቸዋል። ሙሉ ዝግጅቱ ወደ ኋላ ላይ ወደ እናንተ ይደርሳል።
It was very exciting because I really believed in the administration and
ማለቴ ደስ የሚል ስራ ነው። በነበረው አስተዳደር ላይ እምነት ነበረኝ። አብሬያቸው እሰራ የነበሩትንም ሰዎች በጣም ወዳቸዋለሁ። ጎበዞች ናቸው። በዛ ላይ እጽፍባቸው የነበሩት የአፍሪካ አሜሪካ ጉዳዮች፣ የሴቶች ጉዳዮች፣ የዓለም አቀፍ ግንኙነት ርዕሶች ስሜቴን የሚገዙ ጉዳዮች ነበሩ። ግን እውነት ለመናገር ሁልጊዜም ልቤ ያለው ጥበብ ውስጥ ነው። እስከማስታውሰው ድረስ ሁልጊዜ ህልሜ መስፈን ነበር።
አሁን ደግሞ የሰማችኋት ወይና በሚለው ስሟ የምታወቀው ወይና ወንደሰን ነው። የቀድሞ የአሜሪካ ፕሬዚዳንት ቢል ክሊንተን የንግግር አርቃቂ ነበረችው ትውልደ ኢትዮጵያዊት ወይና 3 የሙዚቃ አልበሞችን ለአድማጮች ያደረሰች ሲሆን አሁን 4ኛ ስራዋን ለመልቀቅ በዝግጅት ላይ ናት። ከእርሷም ጋር ቆይታ አድርገናል። የዛሬው መስታወት ዝግጅታችን ግዳናት እነዚህና ሌሎች መሰናዶቻችን በምሽቱ ዝግጅታችን ተካተዋል።
ሰላም ጤና ይስጥልኝ ክብራትና ክብራን አድማጮች፣ የዕለተ እሁድ የካቲት 2 2017 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅቶች ጋር አብረናችሁ የምናመሸው ስመኝሽ የቆየና
አስማማየ ነውነን። ብራና አይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዶአችን የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የሚዳስሱ ዘገባዎቻችን ወደ እናንተ እናደርሳለን። እስከ ምሽቱ 4 ሰዓት ድረስ አብራችሁን ትቆዩ እንጋብዛለን።
የምሽቱ መሰናዶ የምንጀምረው ግን ከዓለም ዙሪያ በተሰባሰቡ ዜናዎች ነው።
እንደምናመሻችሁ አድማጮች፣ የምሽቱን ዜና የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያ በጀመረችው የኢኮኖሚ ማሻሻያ ፕሮግራም የመጀመሪያዎቹ ወራት አሳይተዋለች በተባለው ስኬት ምክንያት እስካሁን 1.5 ቢሊዮን ዶላር መለቀቁን የተናገሩት የዓለም አቀፉ የገንዘብ ተቋም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጄቫ ዜጎቿ ውጤቱን በትዕግስት እንዲጠብቁ ጥሪ አቅርበዋል። የኑሮ ደረጃቸው እንዲሻሻል ለሚፈልጉ ቤተሰቦች ትዕግስት ማሳየት ቀላል እንዳልሆነ የገለጹት ዳይሬክተሯ የኢኮኖሚ ማሻሻያው ከፍተኛ ፍሬ የሚል እምነት እንዳላቸው ተናግረዋል። ማኔጂንግ ዳይሬክተሯ በኢትዮጵያ ያደረጉት የሁለት ቀናት ጉብኝት ዛሬ ተጠናቋል። እስክንድር ፍሬው ስርጥራለው።
የዓለም አቀፉ የገንዘብ ተቋም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂዮቫ ዛሬ የካቲት 2 ቀን 2017 ዓ.ም ተመረጠ በአዲስ አበባ መግለጫ የሰጡት በኢትዮጵያ ባደረጉት የሁለት ቀናት የሥራ ጉብኝት ማጠቃለያ ነው። ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ መግባቷን ካሳወቀችና የውጭ ምንዛሪ ተመንም በገበያ ስርዓት እንዲመራ ከወሰነች በኋላ ለመጀመሪያ ጊዜ የተደረገው ጉብኝት በዚሁ የማሻሻያ ፕሮግራም አፈጻጸም ላይ አተኩሯል። IMF ይህንኑ ተከትሎ ለኢትዮጵያ የ3.4 ቢሊዮን የአሜሪካን ዶላር የተራዘመ ብድር አገልግሎት አቅርቦት ማጽደቁንና የተወሰነውንም መልቀቁን ያስታወሱት የተቋሙ ኃላፊ የተቀረውም ደረጃ በደረጃ እንደሚለቀቅ ጠቁመዋል።
እስካሁን ወደ 1.5 ቢሊዮን ዶላር የሚጠጋ ገንዘብ ለቀናል። ይህ የኢኮኖሚ ማሻሻያ ፕሮግራሙ በመጀመሪያዎቹ ወራት ባሳየው ጠንካራ ስኬት ምክንያት በፍጥነት የተለቀቀ ነው እና ደረጃ በደረጃ የሚለቀቀውን ገንዘብ በጥንቃቄ እንመዝናለን። የምትተገብሯቸውን ፖሊሲዎች ከማስፈጸም አንጻር የበለጠ ውጤት እንዲመጣ።
የIMF የስራ አስፈጻሚ ቦርድ ለኢትዮጵያ የ3.4 ቢሊዮን የአሜሪካ ዶላር የተራዘመ ብድር አገልግሎት በሐምሌ ወር 2016 ዓ.ም ተመረተ ያጸደቀው የኢትዮጵያ መንግስት በገበያ ላይ የተመሰረተ የውጭ ምንዛሪ ተመን ስርዓት ተግባራዊ ማድረጉን ተከትሎ ነው። የዓለም አቀፉ ተቋም ኃላፊ የኢኮኖሚ ማሻሻያ ፕሮግራም መተግበር ቀላል አይደለም ሲሉ ዛሬ ከኢትዮጵያ የገንዘብ ሚኒስትር አህመድ ሺዴ ጋር በሰጡት መግለጫ አብራርተዋል። የትውልድ ሀገራቸው ቡልጋሪያ ማዕከላዊነትን ከተከተለ ኢኮኖሚ ወደ ገበያ መር ኢኮኖሚ የተሸጋገረችበትን ጊዜ በማሳያነት በመጥቀስም አገሪቱ አሁን በተሻለ ሁኔታ ላይ እንደምትገኝ ገልጸዋል።
I would appeal to people to have some patience.
ለህዝቡ ትንሽ መታገስ እንዲኖረው ጥሪ ማቅረብ ወዳለሁ። ቤተሰቦቻችሁ በኑሮ ደረጃቸው ላይ መሻሻል እንዲኖር እየፈለጉ ባሉበት ሰዓት ትዕግስት ማሳየት ቀላል እንዳልሆነ አውቃለሁ። ኢትዮጵያ የጀመረችው የኢኮኖሚ ማሻሻያ ፕሮግራም ከባድ ነው። ጊዜም ይወስዳል። ነገር ግን ከፍተኛ ፍሬ ያስገኛል። አንዳንድ ውጤት አሁንም እየታየ ነው። የበለጠ ውጤትም ይመጣል።
የኢትዮጵያ የገንዘብ ሚኒስትር አህመድ ሺዴ በበኩላቸው መንግስት በኢኮኖሚ ማሻሻያ ፕሮግራሙ እንደሚገፋበት ተናግረዋል።
Definitely we will continue with sustaining the economic reform program.
በእርግጠኝነት የኢኮኖሚ ማሻሻያ ፕሮግራሙን በዘላቂነት ማስፈጸሙን እንቀጥላለን። ይህ በጣም ታሪካዊ በጣም ቆራጥና ኢትዮጵያውያንና የኢትዮጵያ ኢኮኖሚ የሚያተርፉበት ነው።
የዓለም አቀፉ የገንዘብ ተቋም በመህፃሩ IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ በኢትዮጵያ ጉብኝታቸው ከጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ የመንግስት ባለስልጣናት ጋር ተወያይተዋል። ከግሉ ዘርፍ ተወካዮች ጋር መገናኘታቸውንም በዛሬው መግለጫ ላይ አመልክተዋል። ለአሜሪካ ድምጽ እስክንድር ፍሬው ከአዲስ አበባ።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዲሞክራቲክ ሪፐብሊክ የመሪዎች ጉባኤ ላይ የተሳተፉ የአፍሪካ መሪዎች በአስቸኳይ የተኩስ አቁም ስምምነት እንዲደረግ ጥሪ አቀረቡ። በኮንጎ የቀጠለውን ቀውስ ለመፍታት ባለፈው ቅዳሜ በተካሄደው የአፍሪካ መሪዎች ጉባኤ ላይ ተሳትፈው ውይይት ያደረጉት መሪዎቹ በአምስት ቀናት ውስጥ በአፋጣኝ ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት እንዲደረግ ጠይቀዋል። በማዕድን ሀብቷ የምትታወቀውን ኮንጎ ሰፊ ቦታዎች በሩዋንዳ የሚደገፉት M23 አማጽያን በፍጥነት በተቆጣጠሩበት ወቅት በሺ የሚቆጠሩ ሰዎች ህይወታቸውን ሲያጡ በርካቶች ተፈናቅለዋል። የዲሞክራቲክ ሪፐብሊክ ኮንጎ መንግስት M23 አማጺ ቡድንን በአሸባሪነት ፈርጆታል። የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ደግሞ በታጣቂ አማጺ ቡድንነት ፈርጀውታል። በታንዛኒያ ዳሬ ሰላም የተካሄደው የመሪዎች ጉባኤ የሩዋንዳው ፕሬዝዳንት ፖል ካጋሜና የኮንጓቻቸውን ፊሊክስ ቺሴኬዲን እንዲሁም የምስራቅ አፍሪካ ማህበረሰብ ህብረትና 16 የደቡብ አፍሪካ የልማት ቡድንን በአንድ ላይ ያሳተፈ ነበር። ካጋሜ በጉባኤው ላይ በአካል ሲገኙ ቺሴኬዲ ደግሞ በቪዲዮ አማካኝነት በጉባኤው ላይ ተሳትፈዋል። ጉባኤው ውይይቱን ካጠናቀቀ በኋላ ባወጣው መግለጫ ከሁለቱም ማህበረሰብ የተውጣጡ የጦር አዛዦች በአምስት ቀናት ውስጥ ተገናኝተው ያለምንም ቅድመ ሁኔታ አስቸኳይ ተኩስ የማቆም ስልታዊ አቅጣጫ እንዲያስቀምጡ አሳስቧል። በአስቸኳይም የሰብአዊ ድጋፍ መውጫ መስመሮች እንዲከፈቱ፣ የተጎዱ ሰዎችና አስክሬኖችንም እንዲወጡ እንዲያደርጉ የጉባኤው መግለጫ አሳስቧል። ይበንዲ እንዳለ ከደቡብ ኪቩ ግዛት ከቫኩቭ ዋና ከተማ 60 ኪሎ ሜትር ርቀት ላይ ውጊያው እንደቀጠለ መሆኑን የአካባቢውና የጸጥታ ምንጮች ለአጃንስ ፍራንስ ፕሬስ ተናግረዋል። M23 አማጺ ቡድኑ ስልታዊ ጠቀሜታ ያላትን የሰሜን ኪቩ ግዛት ዋና ከተማ የሆነችውን ጎማ ከተማን ባለፈው ሳምንት ተቆጣጥሮ አሁን ወደ ደቡብ ኪቩ ግዛት እንደቀጠለ መሆኑም ታውቋል። በማሊ በኮንቮይ ላይ በተፈጸመ ጥቃት ከ50 በላይ ሰዎች መሞታቸውን ምንጮች ገለጹ። አርብ ዕለት በማሊ ሰሜናዊ ምስራቅ ከተማ በመትገኘው ማሊ ከተማ በወታደሮች ታጅበው ሲጓዙ በነበሩ ተሽከርካሪዎች ላይ በተፈጸመ ጥቃት ከ50 በላይ ሰዎች መገደላቸውን የአካባቢው ባለስልጣናትና ነዋሪዎች ተናግረዋል። ጥቃት አድራሾቹ ከጋኦ በ30 ኪሎ ሜትር ርቀት ላይ በመትገኘው ኮቤ መንደር አቅራቢያ የእስላማዊ መንግስትና የአልቃይዳ ተባባሪዎች ከ10 አመታት በላይ ሲንቀሳቀሱ የቆዩ ሲሆን ይህም በአጎራባች ቡርኪና ፋሶና በኒጀር አለመረጋጋትን ፈጥሯል። በደህንነት ስጋት ምክንያት ስማቸው እንዲገለጽ ያልፈለጉ አንድ የአካባቢው ባለስልጣን ከደረሰው ጥቃት ለመሸሽ ከተሽከርካሪዎቹ ዘለው የወረዱ ሰዎች መኖራቸውን ገልጸው በአጠቃላይ ብዙ ሰዎች ሞተዋል ቆስለዋልም ብለዋል። ጋውስት በሚገኝ ሆስፒታል ውስጥ እስከ 56 የሚደርሱ አስክሬኖች መመዝገባቸውን የገለጹት ባለስልጣኑ ቁጥራቸው በውል ያልታወቀ ወታደራዊ ጉዳቶችም እንዳሉ ተናግረዋል። የማሊ ጦር ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። የአካባቢው ነዋሪዎች 50 የሚጠጉ ሰዎች መገደላቸውንና ተሽከርካሪዎች መቃጠላቸውንም ተናግረዋል።
አድማጮች፣ ለዜና የተመደበው ጊዜ በዚህ አበቃ። ከቀሪ መስታወት ዝግጅቶቻችን ጋር አብራችሁን ቆዩ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ የካቲት 2 2017 ዓ.ም የመስተዋት ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ከዓለም ዙሪያ የተሰባሰቡ ዜናዎችን ነው ሰምተን የተመለስነው። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮአችን እስከ ምሽቱ 4 ሰዓት ድረስ የምናስተናግዳችሁ አስማማየ ነውና እኔ ስመኝሽ የቆየ ነኝ። አስማማው የምሽቱ ቀዳሚ ዝግጅታችን የሚሆነውን አስተዋውቀልን።
የምሽቱ የመጀመሪያው ዝግጅታችን ቀደም ሲል በመግቢያችን ላይ ያሰማናችሁ በፕሬዚዳንት ትራምፕ የውጭ ግንኙነት ፖሊሲ ዙሪያ የባለሙያ ምልከታ ነው። ወደዛው እንለፍ። ፕሬዚዳንት ትራምፕ ዩናይትድ ስቴትስ ከዓለም ጤና ድርጅት አባልነት እንድትወጣ የሚያዘውን ፕሬዚዳንታዊ ትእዛዝ ፊርማን ጨምሮ የውጭ ግንኙነት ፖሊሲያቸው አካል የሆኑ የተለያዩ እርምጃዎችን እየወሰዱ ይገኛሉ።
የውጭ ጉዳይ ሚኒስትሩ ማርክ ሩቢዮም ከዚህ በኋላ አሜሪካ ባለም አቀፍ ስርዓቱ ጥቅሟን ማዕከል አድርጋ እንደምትንቀሳቀስ ሹመታቸውን ለማጽደቅ በሕግ መወሰኛው ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት ተናግረዋል። ፕሬዚዳንት ትራምፕ እየተከተሉት ያሉት የውጭ ግንኙነት ፖሊሲ ምንነትና ባለም አቀፉ ስርዓት ላይ የሚኖረውን ተጽዕኖ በተመለከተ በውጭ ጉዳይ ኢንስቲትዩት የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መሪ ተመራማሪ የሆኑትን ዶክተር ዳርስ ከዳታየን አስማማው አነጋግራቸው ተከታዩን ዘገባ አዘጋጅተዋል። እሱን ተከታትለን እንመለሳለን።
ፕሬዚዳንት ትራምፕ ለሁለተኛ የስልጣን ዘመን ወደ ነጩ ቤተ መንግስት ከተመለሱ በኋላ ዩናይትድ ስቴትስን ከዓለም የጤና ድርጅት አባልነት እንድትወጣ ሂደቱን የሚያስጀምረውን ትእዛዝ ጨምሮ የተለያዩ ፕሬዚዳንታዊ ትእዛዞችን ፈርመዋል። አሜሪካ ትቅደም ከሚለው መርሃቸው እንደሚመነጭ በሚገለጸው የውጭ ግንኙነት ፖሊሲያቸውም ከዚህ በኋላ ዩናይትድ ስቴትስ በዓለም አቀፍ ስርዓቱ ላይ የሚኖራት ሚና ብሔራዊ ጥቅሟን ማዕከል ያደረገ ብቻ እንደሚሆን የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሹመታቸውን ለማስጸደቅ በሕግ መወሰኛው ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት አረጋግጠዋል። በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋገራቸው በኢትዮጵያ የውጭ ጉዳይ ኢንስቲትዩት የፖለቲካል ሳይንስና ዓለም አቀፍ ግንኙነት ዋና ተመራማሪው ዶክተር ዳርስ ከዳር ታዬ ፖሊሲው ያተኩርባቸዋል ያሏቸውን ጉዳዮች እንደሚከተለው ያብራራሉ።
እንግዲህ ያው ከቅስቀሳ ጊዜ ጀምሮ እስካሁን እስከ ቅርብ ጊዜ ድረስ የውጭ ጉዳይ ሚኒስትር ተደርገው የተሾሙት ሰው እስከተናገሩት እና ሰሞኑን እየተደረጉ ያሉ እንቅስቃሴዎች መነሻ አድርገን ትኩረቶቹ ምን እንደሆኑ አንዳንድ ነጥቦችን ማንሳት የሚቻል ይመስለኛል። የመጀመሪያው እንግዲህ ያው ፕሬዚዳንት ትራምፕ ወደ ስልጣን ሲመጡ በዓለም ዙሪያ በጣም ብዙ ግጭት ያለበት በመሆኑ አንደኛው የፖሊሲ ትኩረታቸው ሰላምን ማምጣት የሚል ነው እና እንደጋግሞ እሳቸውም ሲናገሩ ነበር። አሁንም ሩቢዮም ከአሜሪካ የውጭ ግንኙነት ትኩረት መካከል አንዱ ሰላም በተለያዩ ግጭት ባለባቸው አካባቢዎች እንዲመጣ ማድረግ የሚል ነው። ምናልባት ራሽያ እና ዩክሬን ሊሆን ይችላል፣ መካከለኛው ምስራቅ ሊሆን ይችላል። በእነዚህ ሁሉ ቦታዎች ላይ ሰላም እንዲሰፍን እሰራለሁ ብለዋል። አንድ ይሄ ነው። ሁለተኛው የትኩረት የሚሆነው የአሜሪካን የኢኮኖሚ ተጠቃሚነት ማረጋገጥ የሚል ነው። ከአሜሪካ ጋር ንግድ ግንኙነት ኑሯቸው ንግድ ሚዛናቸው ወደ ራሳቸው ያጋደሉ ሌሎች ሀገራት አሉና እነሱ ላይ ተደጋጋሚ የሆነ ታሪፍ እጥላለሁ ሲሉ ነበረ። ያንንም በተግባርም እያደረጉ እንደሆነ አይተናል። ይሄ እንግዲህ የውጭ ግንኙነቱ የአሜሪካንን ፕሮስፔሪቲ ወይንም እድገት ብልጽግና ሊያረጋግጥ የሚችል መሆን አለበት። ይሄ ማለት እንግዲህ ከአላስፈላጊ ኢንጌጅመንቶችም ደግሞ ራስን ማውጣትንም ሊጨምር ይችላል ማለት ነው። ሌላው ለየት ያለው ነገር እንግዲህ ከጥንት ዘመን ጀምሮ ከምናልባት መቶ ዓመት ወደኋላ ስንሄድ ጀምሮ ዌስተርን ሄሚስፌርን የራስ የተጽዕኖ አድማስ ማሳረፊያ አድርጎ የማየት እና ከዌስተርን ሄሚስፌር ጋር በተቻለ መጠን ሰላምን ጠብቆ የመሄድ ፍላጎት ነበር አሜሪካ። አሁን ግን የአሜሪካ ኢንትረስት ማይሰራ ከሆነ የጎረቤቶቿንም ላቲን አሜሪካ ላይም ጠንከር ያለ እርምጃ የመውሰድ ፍላጎት እንዳለ ይታያል። ሌላው ትልቁ የአሜሪካ ፎሪን ፖሊሲ አሁን ላይ ትልቁ እና ዋናው ብዬ የምወስደው እስራኤል ተኮር የሆነ ፎሪን ፖሊሲ መከተላቸው ነው። እርግጥ ከዚህ በፊት በትራምፕ አስተዳደርም እስራኤልን ዋና ከተማ ኢየሩሳሌም ኤምባሲውን ወደ ኢየሩሳሌም የመውሰድን ውሳኔ ውስጥ እሳቸው ናቸው። አሁንም እስራኤል ተኮር የሆኑ ፖሊሲዎችን ያራምዳሉ ተብሎ ይተበቃል። በተግባርም እየታየ ነው ያለው። ሌላው እንግዲህ የሃያላን ሀገራት ፎከክርን በተመለከተ ቻይናን የመብለጥን ፖሊሲ ይከተላሉ። ይህን አሳይተናል። ግን በዋናነት ይህን ሁሉ ሲያደርጉ የአሜሪካ ፎሪን ፖሊሲ የአሜሪካንን ጥቅም ትኩረት ያደረገ እንዲሆን የማድረግ ስራ እየተሰራ ነው። ይሄ ማለት ወዳጅነትን ለማስፋት እየተባሉ የሚፈጠሩ ለምሳሌ ከአውሮፓ ጋር የተፈጠሩ ወዳጅነቶችን ድርድሮች ካሉ እነሱ ከለሳሉ ማለት ነው። የተለያዩ ዓለም አቀፍ ድርጅቶች ጋር ያላቸው አባልነትን መሰረዝ ሊጨምር ይችላል። እንደዚህ አይነት ነገሮችን ያካተተ ነው ፎሪን ፖሊሲው። በተቻለ መጠን በአሜሪካ ጥቅምን ሊያረጋግጥ በሚችል መልኩ መሆን አለበት የሚል አካሄድ እየተከተሉ ይመስለኛል።
ምናልባት በዚህኛውን እርሶ ማለሱልኝ ጉዳዮች ላይ በነበሩትም ገለጻዎች ላይ የተመለከትናቸው በፕሬዚዳንት ትራምፕ ሰሞኑን እየወሰኗቸው ያሉ ውሳኔዎች ውስጥ የምንመለከታቸው ቅድም እርሶ እንደገለጹት የአሜሪካን ብሔራዊ ጥቅም ታሳቢ ያደረጉ እርምጃዎች ብቻ ተግባራዊ ማድረግ ሁኔታ ነው። ነገር ግን የአሜሪካ የዓለም አቀፍ ስርዓቱን በበላይነት የመምራትን ማስጠበቂያ የሆኑት በትልቅ ተቋማት ውስጥ ወይም ዓለም አቀፍ ተቋማት ውስጥ የነበራት ድርሻ ከፍተኛ እንደሆነ ይታወቃል። ከነዚህ ተቋማት ላይ የነበራትን የአሜሪካን የመሪነት ድርሻም ጭምር የማቆም ወይም የመውጣት ሁኔታ ተመልክተናል። ከዓለም ጤና ድርጅት እንዲሁም ከአየር ንብረት ለውጥ ስምምነቶች አሁን በቅርቡ ደግሞ ተባበሩት መንግስታት ድርጅት የሰብአዊ መብቶች ተቋም የመውጣትን ፊርሞች ተመልክተናልና እንግዲህ በእነዚህ ላይ እርምጃዎች መውሰዳቸውን እንዴት ተመለከቷቸው?
ያ ልክ ነው እንዳልከው፣ ምናልባት ሰሞኑን ሩቢዮም እንዳሉት የአሜሪካን ኢንተረስት ማረጋግጥ ነገር ላይ ያው ብዙ ኢንቨስት እንደማይደረግ ተነግሯል። ለዘመናት እንግዲህ ያው እንዳነበብ ነው አሜሪካ እነዚህ ተቋማት የአሜሪካንን ኢንተረስት ከማስጠበቅ አንጻር ቁልፍ ሚና ሲጫወቱ ነበር። በዘረጋ ነው ስርዓት አማካኝነት የአሜሪካንን ብልጽግና ማረጋገጥ ችለናል ብለው ያምናሉ። ነገር ግን ከቅርብ ጊዜ ወዲህ ዓለም እኛ የምንሰጣትን ያክል ለእኛ እየመለሰችልን አይደለም የሚል ደግሞ ምልከታ አላቸው። በተለይ ከቀዝቃዛ ዓለም ጦርነት ወዲህ በሮቻችንን ከፈትን፣ ለተቋማት ብዙ ድጋፍ አደረግን፣ በተቃራኒው እኛ እየተጎዳን መጣን የሚል አሰስመንት ነው ያለው። ሶ ዩናይትድ ኔሽን ብዙ ገንዘብ እያፈሰስን ለእኛ ኢንተረስት እየሰራ አይደለም፣ WHO ብዙ ገንዘብ የዓለም ጤና ድርጅት ብዙ ገንዘብ እያፈሰስን ለኛ ፍላጎት አልሰራም፣ እጃችን እየወጣ ነው የሚል ምልከት አላቸው። ሶ አይ ቲንክ አሁን ያህል ጡንቻቸው ጠንካራ እንደሆነ ለማሳየት የሚፈልጉ ይመስለኛል። ያሁን ያለው የተባበሩት መንግስታት ድርጅትና እሱ ጋር ተያያዥ ሆኖ የሚሰሩ ተቋማት በሙሉ ያለ አሜሪካ ትርጉም አልባ መሆኑን ለማሳየት ይፈልጋሉ። ከዛ በኋላ ምናልባት ሊመለሱ ይችላሉ ወይንም በሚፈልጉት መልኩ ሼፕ ሊያደርጉት ይችላሉ። በተመሳሳይ መልኩ USAID ላይም እንደዛው ነው አሁን እየታየ ያለው። USAID በተፈጥሮ ለአሜሪካን ኢንተረስት ለስላሳ በሆነ መንገድ ማስጠበቂያ ነው። ነገር ግን USAID ከዛ ይልቅ ሌላ ነገር ላይ ተጠምዷል፣ አባታኝነት ላይ ተጠምዷል፣ የግራ ዘመን ፖለቲካ ማስፈጸሚያ ሆኗል የሚል ምልከታ ስላላቸው ያንን ለጊዜው የማገድ ውሳኔ ላይ እንደደረሱ መረጃዎች ያሳያሉ። ምናልባት በሂደት ሩቢዮም እንዳሉት በሌላ መድረክ ላይ USAID በብዙ መልኩ እንደ አዲስ እንደሚደራጅ እና የትኩረት አቅጣጫ ሁሉ ሊቀየር እንደሚችል ፍንጭ የሰጡበት ሁኔታ አለ። ሶ አሁን ምንድን ነው እያየን ያለ ነው? አሜሪካ ራሷን መልሳ ወደ ቀደመ ስፍራዋ ለመመለስ እየሞከረች እንደሆነና ነገር ግን ለመመለስ ሌላው ዓለም የእሷ የምታደርገውን አስተዋጽኦ ያክል ምላሽ እንዲሰጣት የማስገደድ ሚና ውስጥም ሁሉ ልትገባ እንደምትችል የሚያሳይ እንቅስቃሴ እያደረገች ነው ብዬ አስባለሁ።
ምናልባት በዚህ የአሜሪካ ውሳኔ ውስጥ እንግዲህ ቅድም እንዳነሳ ነው በተለያዩ በዓለም አቀፍ ተቋማት ውስጥም በዓለም አቀፍ ስርዓት ውስጥም ካላት ከፍተኛ ድርሻ አንጻር እነዚህ ውሳኔዎችስ በመሀል ላይ በዓለም አቀፍ ሁኔታው ላይ የሚፈጥሩት ክፍተት የለም? የሚያስከትሉት ነገር ሳይኖርም
ያው ክፍተት መፈጠሩ አይቀርም። ያው እያየነውም ነው ያለ ነው። ለምሳሌ አሁን በዩኤስኤድ ምክንያት ብዙ የእርዳታ ተጠቃሚ ሀገራት ከፍተኛ የሆነ ቀውስ ሊገጥማቸው ይችላል። በተለይ ጤና፣ የትምህርት ሴክተር አፍሪካ ላይ በጣም እንደሚጎዳ ከአሁንም ምልክት እያየ ነው ያለ ነው። የሰብአዊ ድጋፍ አቅርቦት አፍሪካ ውስጥ ኢቨን ፓለስታይን ውስጥ በተለያዩ ቦታዎች ላይ ክፍተት ይፈጥራል። እንደገና ደግሞ ባይዞ ዩናይትድ ኔሽን እና ከእሱ ጋር ተያያዥ ተቋማት ሌሎችም ተቋማት ዓለምን ገበርን ማድረጊያ ተቋማት ናቸው። ምን ማለት ነው? ዓለም አጠቃላይ ራሱን የቻለ አንድ መንግስት የለውም። ስለዚህ ሀገራት በትብብር ነው ዓለምን ሼፕ ለማድረግ የሚሞክሩት። ሶ የዓለም ትልቋ ሀገር ከዚህ አስተዳደራዊ እንቅስቃሴ እና ኃላፊነት ራሷን ስታገል የሆነ ክፍተት ይፈጠራል። የሆነ ኃላፊነት የሚሰማው ትልቅ ሀገር በሜዳው ላይ መኖር አለበት። አሁን አሜሪካ ራሷን ገለል እያደረገች ያለበት ሁኔታ ክፍተት መፍጠሩ አይቀርም። ይህን ክፍተት ማን ይሞላዋል? አይ ዶንት ቲንክ አቅም ያለው በዓለም ዙሪያ የአሜሪካንን ቦታ ሊተካ የሚችል አሁን የለም። በረዥም ጊዜ ሊኖር እንደሚችል መገመት ይቻላል፣ ግን አሁን የለም እና ዓለም ላይ የተወሰነ ለውጥ መምጣቱ አይቀርም። በገቨርናንስ ስትራክቸሩ ላይ፣ በተለያዩ ዓለም አቀፍ ተቋማት አደረጃጀት ላይ ለውጥ ሊመጣ እንደሚችል ይጠበቃል። ሌላው የሶሻል ክራይሲስ በተለያዩ ቦታዎች ሊመጣ ይችላል። በሌላ ሳይድ ደግሞ ምናልባት ሀገራት ራሳቸውን በራሳቸው ለመቻል ለመንቀሳቀስ እድልም ሊፈጥር ይችላል ብለን ልናየው እንችላል።
ምናልባት ከዚህ አንጻር ዓለም አቀፋዊ ስርዓቱ ላይ የሚለወጥ ምን አዲስ ነገር ይኖራል? ምንስ አዲስ አይነት ዓለም አቀፋዊ ስርዓት ይፈጠራል ተብሎ ይታሰባል? በዚህ አይነት መንገድ ከተሄደ
ያው እንግዲህ የዓለም ስኮላሮች የሚነሳው ዓለም አሁን ወደ መልታይ ፖላር የመቀየር ማለት ከአንድ ዋልታ ወደ ብዙ ዋልታ የመቀየር አዝማሚያ እያሳየች ነው የሚል ምልከታ አለ። ነገር ግን ከዛ ይልቅ ወደ ሁለት ዋልታ የመሄድ እድሏ እየሰፋ ነው። ምክንያቱም ከአሜሪካ ቀጥላ ቻይና ግዙፍ ኢኮኖሚ ገብታለች። ሰው ሁለቱ አሁን በጣም በከፍተኛ ደረጃ የተቀራረበ የኢኮኖሚ አቅም እየደረሱ ነው ያሉት። አሁን አሜሪካ ደጋግማ እያነሳችው ያለችው ምንድን ነው? ቻይና አሁን ባላት አቅም ራሷን እንደ ታዳጊ ሀገር ነው የምታየው እና የሚገባትን ያህል ኃላፊነት እየወሰደች አይደለም። እኛ ሸክሙን እንሸከማለን፣ ነገር ግን ከእነዚህ ተቋማት የሚገኘውን ጥቅም ግን ሌላው ሁሉም ሀገር እኩል ይጋራል። ስለዚህ ሁሉም ሸክሙን ይጋራ የሚል ነገር ነው እየተላለፈ ያለው። ዋናው ነገር ያው ዓለም ስርዓቱ ላይ እየመጣ ያለው ለውጥ ምንድን ነው? ፉክክሮች እየሰፉ ነው። እንደ ቻይና አይነት ሀገር ወደ መድረኩ በስፋት እየመጣች ነው። በረዥም ጊዜ ካየ ነው ደግሞ ሌሎችም እንደዚሁ ሀገራት የመሆንና ዓለም ወደ ባለ ሁለቱ ዋልታ ወይንም ወደ ባለ ብዙ ዋልታ የመቀየር እድሉ እየሰፋ እንደሆነ ማየት ይቻላል።
ከአፍሪካ ጋር በተያያዘ እንደው የፕሬዚዳንት ትራምፕ የውጭ ግንኙነት ፖሊሲ ኢትዮጵያም በዚህ ውስጥ አብራ ስለምትጠቃለል ምን ሊመስል ይችላል የሚለውን የእርስዎ ምልከታ ሀሳብ እናንሳና በዚህ እናጠቃል።
እንግዲህ እስካሁን ድረስ አፍሪካን በተመለከተ የፕሬዚዳንቱ ፖሊሲ ምን ሊሆን ይችላል ብሎ ለመገመት አስቸጋሪ ነው። ምክንያቱም ይፋ የሆነ አፍሪካን የተመለከተ ስቴትመንት ወይም መግለጫ ሲሰጥ አልሰማንም። ግን የሌሎች ስትራቴጂክ ፎከሳቸው አሻራ እዚህ ጋር መምጣቱ አይቀርም። አሁን ለምሳሌ እስራኤልን በተመለከተ በሚይዙት አቋም ከእስራኤል ተቃራኒ የሚቆሙ የአፍሪካ ሀገራት ላይ ኔጋቲቭ የሆነ ተጽዕኖ ሊመጣ እንደሚችል ቀድሞም ሲታሰብ ነበር። አሁን ለምሳሌ ደቡብ አፍሪካ እስራኤልን እስከ መክሰስ ደርሳ ነበረ። አሁን ደቡብ አፍሪካና አሜሪካ ውዝግብ ውስጥ እና እስከ ማዕቀብ እርዳታን እስከ ማቆም ደረጃ እንደተደረሰ ምልክት እያየን ነው። ቀጣይ ደግሞ ከብሪክስ ጋር በተያያዘም ለምትወስደው አቋም አፍሪካ ላይ የሆነ የሚንጸባረቅ ነገር ሊኖር ይችላል። በተመሳሳይ መልኩ እስራኤል አባይ ጋር በተያያዘ ከውሃው ጋር የተያያዘ ነገር ሊመጣ ይችላል። ቀይ ባህርን በተመለከተ እንዲሁም የእስራኤልን ሴኩሪቲ ለማረጋገጥ ሲባል ከሶማሊላንድ ጋር የተያያዙ ነገሮች ሊመጡ ይችላሉ። ከዛ በተረፈ አሁን የዩኤስኤድ ድጋፍ ማቆም በጣም በርካታ አፍሪካ ሀገራትን የሚጎዳ ነው። ምክንያቱም ከኤች አይቪ ጋር በተያያዘ ከልማት ድጋፍ ጋር በተያያዘ ዩኤስኤድ ብዙ የሚሰራ ሰው እንደዚህ ተዛማጅ የሆኑ ትንታኔ ሰርተ ካልሆነ በቀጥታ የአፍሪካ ፖሊሲያቸው ይሄ ነው የምትለው ነገር ልታገኝ አትችልም። ግን የሆኑ ለውጦች ይኖራሉ ብለን እንጠብቃለን።
ዶክተር ዳር እስከዳር ለነበረን ቆይታ በአሜሪካ ድምፅ አድማጮቻችን ስም አመሰግኖታለሁ። መልካም ሽት ይኑሮት።
እሺ፣ እኔም አመሰግናለሁ።
አድማጮች፣ የፕሬዚዳንት ትራምፕ የውጭ ግንኙነት ፖሊሲን አስመልክቶ ባለሙያዎችን በማናገር የተጠናቀረውን ዘገባ ነው ተከታትለን የተመለስ ነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የኤክስ ወይም በቅድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዳችን ደግሞ ኢትዮጵያ ከአሜሪካው አጓ እና ከቻይናው ነጻ ታሪፍ ተጠቃሚ ናት ወይ ሲል ይጠይቃል።
ኢትዮጵያ ወደ ውጭ ከምትልካቸው በተለይም የቡና ምርት ትልቋ ተቀባይ ሀገር የሆነችው አሜሪካ የቀረጥ ነጻ ድል ወይም አጓ ተጠቃሚነትን ስትከለክል፣ የኢትዮጵያ የውጭ ምርቶች አነስተኛ ተቀባይ የሆነችው ቻይና የቀረጥ ወይም የዜሮ ታሪፍ ተጠቃሚነትን ፈቅዳለች።
በዚህ ስርዓት የኢትዮጵያ የውጭ ንግድ ተጠቃሚ ነው። በዚህ ጉዳይ ላይ የአሜሪካ ድምጽ በውጭ ንግድ ላይ የተሰማሩትን የኢትዮጵያ ጥራጥሬና ቅባት ላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳው አብዲንና ከዊሊያም ፓተርሰን ኒውጀርሲ ዩኒቨርሲቲ መምህርና ቻይና ኢን ኢትዮጵያ ዘ ሎንግ ተርም ፐርስፔክቲቭ የሚል መጽሐፍ እንደ አውሮፓውያን አቆጣጠር በ2020 ያሳተሙት ፕሮፌሰር አሮን ተስፋዬን አነጋግሯል።
ፕሮፌሰር አሮን ኢትዮጵያ ወደ ውጭ በምትልካቸው ምርቶች ላይ ተጨማሪ እሴቶችን በማከል የተጠናቀቁ ምርቶችን ካላቀረበች ለየትኛውም ሀገር ብትልክ አትራፊ አትሆንም ይላሉ። በዚህ የሚስማሙት አቶ ኤዳኦም ብዙ ስራ መስራት እንደሚጠበቅ ይመክራሉ። ይህን ዘገባ ያዘጋጀው የመስታወት ባልደረባችን ደረጀ ደስታ ነው፣ እንደሚከተለው ይቀርባል።
ኢትዮጵያ ወደ ውጭ በምትልካቸው ምርቶች ላይ የነጻ ታሪፍን የመሳሰሉ ማበረታቻዎችን የሚሰጡ የተለያዩ ሀገራት ናቸው የሚሉት በውጭ ንግድ ላይ የተሰማሩ የኢትዮጵያ ጥራጥሬና ቅባት ላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳው አብዲ ናቸው።
ሀገራት እንግዲህ ምንድን ነው፣ በተለይ ትልልቅ ሀገራት ገዢ የሚባሉት ከመካከለኛ ገቢ አካባቢ የደረሱት ኢኮኖሚያቸው ከኛ የተሻለ የኤልዲሲ የሚባሉ ሀገራት ሊስት ዴቨሎፕድ ካንትሪስ ከሚባሉ ሀገሮች የዜሮ ታሪፍ ቅናሽ በማድረግ ምርቶቻቸው ተወዳዳሪ ሆኖ በዛ አገር ገበያ ውስጥ መግባት እንዲችል ሀገራት የሚሰጡት ነው። ከዚህ በፊት ህንድም ይሄንኑ የሊስት ዴቨሎፕድ ካንትሪስ ዜሮ ታሪፍ በተለይ በጥራጥሬ ምርቶች ላይ አድርጋ ምርቶቻችን ወደዛ ይላካሉ። ቻይናም በ3 የአፍሪካ ሀገሮች ወይም ደግሞ ለታዳጊ ሀገራት ኢትዮጵያ፣ ሞዛምቢክ እና አንድ ሌላ ሀገር ጨምሮ የዚህ ተጨማሪ ከዚህ በፊትም በዝርዝር ውስጥ የነበሩ አሉ ያልተካተቱ ሙሉ በሙሉ ስለነበረ ተጨማሪ ምርቶች በተለይ እንደ ጥራጥሬ አይነት የቦሎቄ ምርቶች ሞዛምቢክ አካባቢ እንደ ነት በዜሮ ታሪፍ ወደ ቻይና እንዲገቡ ፈቅዳለች እና ያ አንድም ምርታችን ሰፊ ገበያ ያገኛል፣ ሁለትም ተወዳዳሪ ሆኖ ሌሎች ታሪፍ ከሚጣልባቸው ሀገሮች ታሪፍ ወደሌላቸው ሀገሮች ምርት በቀላሉ ገብቶ ገበያው ላይ ሊሸጥ ይችላል እና በሁለቱ ሀገራት መካከል ያለው የኢኮኖሚ ኮኦፕሬሽን ግሎባል ሳውዝ ከሚባለው አካል አንዱ ነው ይሄ እና በዛ አይነት መሰረት ነው ኢትዮጵያን ተጠቃሚ የምትሆነው።
የዚህ በተለይ እንግዲህ እናንተ የግብርና ምርቶችን ነው በተለይ ውጭ የምትልኩት። ኢትዮጵያ እና በቻይና መካከል ያለው የንግድ ሚዛን እኩል ይሆናል ተብሎም ባይጠበቅ ግን እድገት እያሳየ ነው ወይ? አሁን ለውጥ እያመጣ ነው ወይ? ያንን ጭማሪ የእናንተ የምትልኩትም ሆነ የቻይና እንደዚህ የፈቀደቻቸው ፖሊሲዎች ያንን የሚያበረታታ ነው ወይ? እስካሁን ያለው ሁኔታ ምን ይመስላል?
እንግዲህ ምንድን ነው ይሄ ለእኛ ብቻ የተከፈተ በር አይደለም፣ ውድድር ነው። የዓለም ገበያ ውስጥ ነው ያለ ነው። ቻይና ግዙፍ ሀገር እንደመሆኗ መጠን ብዙ ሀገሮች ወደ ቻይና ይልካሉ ተመሳሳይ የግብርና ምርቶችን። ኢቨን እዛ አካባቢ ያሉ አምራች ሀገሮች ማይናማር፣ አውስትራሊያ፣ ሲንጋፖር ከሲንጋፖር ወደ ቻይና ይገባል። እድሉ ለብዙ ሀገሮች የተከፈተ ነው።
ሀገራት ይህን የሚያደርጉት ከራሳቸው ጥቅምና ፍላጎት አንጻር መሆኑን የሚናገሩት አቶ ኤዳው ለዚህ ተዘጋጅቶ መጠበቅ እንደሚገባ ያብራራሉ።
ምንድን ነው ኢትዮጵያ ማድረግ ያለባት? እድሉን በስፋት ለመጠቀምና ዘላቂ የሆነ የገበያ መዳረሻ ማበጀት እንድንችል አንድም ምርቶቻችንን በፍጥነት መጫን በተፈለገው ጊዜና ኮንትራት በተገባበት ጊዜ ማድረስ፣ ሁለትም በጥራት ላይ በስፋት መስራት፣ ወደ ውጭ የምንልካቸው ምርቶችም እንደዚሁ ቫራይቲያቸውን እያበዛን ጥራታቸውን ከፍ እያደረግን በውድድሩ ተጠቃሚ መሆን ያስፈልጋል እንጂ ስለተከፈተ ብቻ ተጠቃሚ አንሆንም፣ ወይም ደግሞ የንግድ ሚዛኑን ልንጠብቅበት አንችልም። ሶ እኛ ላኪዎች ምርቱ ጥራቱን ጠብቆ በጊዜው ወደ ተፈለገበት አቅጣጫ ተወዳዳሪ በሆነ ዋጋ ማድረስ ይጠበቅብናል ማለት ነው። የቤት ስራ አለው።
በሌላም በኩል ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ከፍተኛውን ደረጃ የሚይዘውን ቡናን በመግዛት ዩናይትድ ስቴትስ ቀዳሚውን ስፍራ ትይዛለች። ቻይና ከኢትዮጵያ ባይሆንም ከዓለም እንደ ሰሊጥ የመሳሰሉ ምርቶችን ግን በከፍተኛ ደረጃ እንደምትገዛ አቶ ኤዳው ይናገራሉ።
ቻይና በዓለም ትልቁ ገዢ ሀገር ነች። ሰሊጥን ብቻ እየወሰድክ እንደሆነ በአመት ወደ 1.2 ሚሊዮን ቶን ከዓለም ላይ ይገዛሉ። ኢትዮጵያም ለረዥም ጊዜ ሰሊጥ አምራች ሀገር ነች፣ ለዓለም ገበያ ታቀርባለች። ከእነዚህ ሀገራት ውስጥ አንዷ ቻይና ነች። አሁን ደግሞ የተለያዩ የግብርና ምርቶችን እንደ ነጭ ቦሎቄ እና ቡናንም ተጨማሪ በብዛት እየገዛች ነው ያለችው እና ያው ቻይና በመግዛት ትታወቃለች ብዙ ህዝብ ስላለ።
እንግዲህ የኤሽያንም ሀገሮች ጠቅሰዋል። ወደ ምዕራቡ ሀገር ዩናይትድ ስቴትስን ጨምሮ ምርቶቻችሁን ለመላክ ሙከራ ብታደርጉስ የሚገጥማችሁ መሰናክሎች ምንድን ናቸው? ናቸው።
አገራት ባይዘይ ደረጃ የዜሮ ታሪፍ አገልግሎት ወይም ደግሞ ታሪፍ ፖሊሲ የሚያወጡት ካላቸው ፍላጎት በመነሳት ነው። ልክ አጓ ላይ እንደነበረው ወደ አሜሪካ የሚገቡ ሁሉ ምርት አይደለም። በአጓ ውስጥ የሚካተቱት ለኢትዮጵያ የተሰጠው ለምሳሌ ቆዳና ሌጦ እንደዚህ የመሳሰሉ ነገሮች ናቸው። አገራት ካላቸው ፍላጎት በመነሳት ነው ታሪፍ ዜሮ የሚያደርጉት። ላይክዋይዝ የተለያዩ ምርቶች ወደ ተለያየ ሀገር ነው የሚሄዱት። ቡና በብዛት ወደ አሜሪካ ሀገር ይሄዳል። የኛ ሰሊጥ አይተ ከሆነ ወደ እስራኤል በብዛት ይሄዳል፣ ወደ ቱርክ ይሄዳል። ጥራጥሬ አይተ በብዛት ወደ የመን፣ ወደ ዩሮፒያን ማርኬት፣ ወደ ፓኪስታን፣ ኢንዲያ። እንደየሀገሩ የምርቶቹ ፍላጎትም ይለያያል። ሶ እንደ ላኪ እኛ ምርቶቻችን በስፋት በጥራት በተሻለ ዋጋ ውጭ ሀገር እንዲሸጡልን እንፈልጋለን። ግን በዛው ልክ ደግሞ የነቃ የኤክስፖርት ማህበረሰብ መገንባት፣ ኢንፍራስትራክቸር ላይ ኢንቨስት ማድረግ፣ ጥራትን ጠብቆ ወደሚፈለገው አቅጣጫ ከሌሎች ሀገሮች በተሻለ ሁኔታ ምርታችን ጥራቱን ጠብቆ እንዲሄድ ስራዎች መሰራት መቻል አለባቸው እና ሁሉም ገበያ ላይ ብናሰፋ፣ የገበያ መዳረሻችን ብናሰፋ በጣም ትልቅ ፍላጎት አለ። በዛው ልክ ደግሞ የቅብብሎች ሰንሰለቱ ሰስቴነብል ሆኖ ትሬሰብል ሆኖ ከተለያዩ ኬሚካሎች እና ባዕድ ነገሮች ንጹህ ሆኖ ለእነዚህ ሀገሮች በቋሚነት ለማቅረብ ኢንፍራስትራክቸር ዴቨሎፕመንታችን በተለየ ሎጂስቲክስ፣ የወደብ አገልግሎት ማአት ነገሮች የተያዙ ናቸው። የውጭ ንግድና እንግዲህ በሂደት እየተሰራበት የተሻለ ነገር ይኖረዋል ብዬ ተስፋ አደርጋለሁ። ቢኮዝ ኤክስፖርት ምንም የህልውና ጉዳይ ነው።
ኢትዮጵያ እንደ ኤሮፓ አቆጣጠር ጥር 1 2022 ጀምሮ ከአገዋ ተጠቃሚነት ታግዳለች። በዘንድሮ የአውሮፓውያኑ 2025 ዓመትም ከተጠቃሚዎች ዝርዝር ውስጥ አልተካተተችም። የአፍሪካ ሀገራት ምርታቸውን ከቀረጥና ኮታ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚረዳው በዚህ የተጠቃሚነት ህግ ያልተካተተችው ኢትዮጵያ ካለፈው ዓመት ጀምሮ የቻይናን የዜሮ ታሪፍ ተጠቃሚነት አግኝታለች። ፕሮፌሰር አሮን በተለይ በቻይና በኩል የታየው የታሪፍ መነሳት ምክንያት ሊሆን ይችላል የሚሉትን እንደሚከተለው ይገልጻሉ።
የታሪፉ መነሳት ያው ቻይና ዘንድሮ በእዳ በኩል እየተወቀሰች ስለሆነ አንዳንድ የዓለም ሚዲያ እንደሚጽፉት እሱን ለማከም ነገር ያደረገችው ይመስለኛል። ግን ትሬድ ነው ሁልጊዜ አዲስ ኦን ቫሊዩ የሚኖረው ኢንተርናሽናል ማርኬት ፕሮሴስ የሆኑ ሮ ማቴሪያል ገራው ግን ባናና ኤክስፖርት አርገ ይናልም ኢንከም የምታገኘው ነገር አይደለም።
የቻይናው ነጻ ታሪፍም ሆነ የአሜሪካው አገዋ ተጠቃሚነት እድል መኖሩ ብቻውን ተጠቃሚ አያደርግም የሚሉት ፕሮፌሰር አሮን ምርቶቹ የሚላኩት በጥሬያቸው እንጂ እሴት ተጨምሮባቸው የሚላኩ ባለመሆናቸው ምንም ጥቅም አይገኝባቸውም ሲሉ ይሟገታሉ።
በጠቅላላው የታሪፍ ጉዳይ ምንድነው? ዩኤስም ሆነ ቻይናም ሆነ አግሪካልቸራል ፕሮዱሰርስ ስላላቸው ታሪፉን እንኳን ዜሮ ቢያደርጉት ለአፍሪካ ሀገሮች ኤክስፖርት የሚያደርጉት ወደ ዩኤስ በአጎዋ በኩል ለምሳሌ ወይም በቻይና በኩል ይህን ያህል ጥቅም ያለው ነገር ያለ አይመስለኝም። ጥቅም ያለው ምን ላይ ነው? ይሄ አግሪካልቸራል ኮሞዲቲስ ፕሮሴስ ሲሆኑ ነው። ይህ ምክንያቱም አዲድ ኦን ቫሊዩ ይኖራቸዋል። አምሹር እንግዲህ ዩኤስ በፊት አጎዋን ከመከልከሏ በፊት ፈቅዳ ነበር ለአፍሪካ ሀገሮች ኢንክሉዲንግ ኢትዮጵያ አግሪካልቸራል ፕሮዳክት እንዲገቡ። ግን ቆፍረ ጉዳዩን ደግሞ ጠጋ ብለህ ስታየው ዩኤስ ራሷ የራሷን አግሪካልቸራል ፕሮዱሰርስ ፕሮቴክት ማድረግ አለባት። ስለዚህ አፍሪካ ሀገሮች አግሪካልቸራል ሮ ማቴሪያል እንኳን ቢልኩ ገቢው ይሄን ያህል አይደለም። ገቢው ያለው ምንድን ነው? ፕሮሴስድ ኮፊ ቢገባ አዲዶን ቫሊዩ ይኖረዋል። ፕሮሴስድ ሌላ አግሪካልቸራል ፕሮዳክት ቢገባ አዲዶን ቫሊዩ ይኖረዋል። ይህንን ግን አገዋ በፊትም አይፈቅድም ነበር እንኳን አሁን ከልክሎ። ቻይናም እንደዛ ነው። ቻይና አፍሪካ ሀገሮች ኤክስፖርት የሚያደርጉት ፕሮሴስድ አግሪካልቸራል ፕሮዳክት ከሆነ የታሪፉ መነሳት በጣም ጠቃሚ ነው። በጣም ጠቃሚ ነው። ነገር ግን ዝም ብሎ አግሪካልቸራል ፕሮዳክት መላክ ከሆነ አንለስ የአግሪካልቸራል ፕሮዳክት ቻይና ማያድግ ከሆነ ይህን ያህል የሚጠቅም ነገር የለም።
ፕሮፌሰር አሮን ዩናይትድ ስቴትስ ውስጥ ለገበያ ይውላል የሚሉትን ቡና በምሳሌነት ይጠቅሳሉ።
አንተ እኮ ቡና አሁን ዋሽንግተን ዲሲ እኮ በየቦታ ስትሄድ እኮ ፕሮሴስ ቡና እኮ ነው በየሱቁ ያለው። የተቆላ ወይንም የተፈጨ ወይንም ፓኬጅ የሆነ ነው የሚቀርበው። እና የአፍሪካ ሀገሮች እሱን ማድረግ አለባቸው። ኢትዮጵያም እሱን ማድረግ አለባት። ለገበያ የምታቀርበው ከሆነ ሮ ማቴሪያሉ ግን ያው ቫሊዩ ይኖረዋል። በት ዎንት ሃቭ ዛት አድድ ቫሊዩ ይሄ ፕሮሴስ እና ፓኬጅ የሆነ ፕሮዳክት ሰፕላይ ቼን ውስጥ ስትከታው እሱ ነው ገቢ የምታገኝበቻ። በአጭሩ ምንድን ነው የአፍሪካ ሀገሮች ሮ ማቴሪያልስ ብቻ ኤክስፖርት አድርገው ሚኒራልም ሆነ አግሪካልቸራል ፕሮዳክትም ሆነ ይሄን ያህል ዶላር፣ ዩሮ፣ ሪም የቻይና ከረንሲ ሊያገኙ አይችልም። ዘ ማኒ ኢዝ ኢን ፕሮሰስ ፕሮዳክት እሱ ላይ ነው ትርፋማ የሚሆነው።
አቶ አቶ ኤዳው በፕሮፌሰር አሮን አስተያየት ይስማማሉ።
ለከነ በትክክል እንደዛ ነው። አሁን ለረጅም አመታት እንግዲህ መስታወቹን ማምረት ከጀመርንበት ታሪክ ጀምሮ ጥሬ ነው የምንልከው፣ ሰሊጥም ጥሬ ነው የሚላከው። ከኛ የሚገዙ ሀገራት እንደ እስራኤል ያሉ፣ እንደ ሊባኖስ ያሉ፣ ሌሎች ምዕራብ እና መካከለኛ ምስራቅ ሀገሮች ከፍተኛ የሆነ የእሴት ጭመራና የቴክኖሎጂ ሺፍት በማድረግ እሴት እየጨመሩ ነው ለዓለም ገበያ በውድ ዋጋ የሚሸጡት። ሙከራዎች አሉ። እዚህ ሀገር መንግስት ኢንተግሬትድ አግሮ ኢንዱስትሪ ፓርኮችንም ሰርቷል። ለምሳሌ ቡልቡላ አለ፣ ጎጃም ውስጥ ቡሬ አለ። እንደዚህ አይነት ፓርኮች የተሰሩት በዋናነት የግብርና ምርቶቻችን ቡናን ጨምሮ ሌሎችም እሴት ተጨምሮባቸው እንዲላክም። ይሄ አለ የሚባል ነገር አይደለም። ወደዛ መሄድ የግድ ነው የሚያስፈልገው። ሁለት ነገር ይታየኛል። አንደኛ ብዙ የእኛም ቡና የሚገዙ እንደ ጀርመን፣ አሜሪካ ያሉት ኢትዮጵያ ውስጥ እሴት እንድንጨምር ብዙም አያበረታቱም። ጥሬውን እንድንልክላቸውን ሁልጊዜ የሚፈልጉት ግን ያንን ጥተን አልፈን መንግስትም በዛ ሴክተር ላይ የተለየ ኢንሴንቲቭ መካኒዝም አበጅቶ ኤክስፖርተሮቻችንም ከዚህ ቢዝነስ አስ ዩዥዋል ከተለመደው ጥሬ ከመላክ ወጥተን ሪስክ ወስደን ቴክኖሎጂ ሽግግር አድርገን የተሻለ ፓኬጂንግ እና በጥራት የማቅረቡ ላይ በደንብ የሰው ኃይላችን ቴክኖሎጂ ደስት አድርገን ወደ እሴት መጨመሩ ካልገባም በስተቀረ ብዙ ለውጥ ይመጣል ብዬ አላስብም።
ኢትዮጵያ የተወሰኑ ምርቶች ላይ እንግዲህ የውጭ ምርቶች ሲባል ለብዙ አመት በተወሰኑ የምርት አይነቶች ላይ ብቻ የመንጠልጠል ነገር ይታያል። እሱ ወደ ቻይና የሚላከውንም ጨምሮ ማለት ነው። ምን ያህል ለውጥ እያሳየ ነው? አሁን
እውነቱን ለመናገር ይሄ ነው አንዱ ትልቁ የሀገራችንን ፍላጎት፣ ወደ ውጭ የሚላኩ የውጭ ምንዛሬ ሊያስገኙ ምርቶችን በአይነትም በብዛትም ሰፋ ማድረግ ነው። ዓለም የሚፈልጋቸው ብዙ ነገሮች የኢትዮጵያ አግሮ ኢኮሎጂ ማምረት ይችላል። ለምሳሌ የአቮካዶ ዘይት እና ሌሎች የአትክልትና ፍራፍሬ ምርቶች፣ የአበባ ምርቶች በተለያዩ ሀገሮች የሚፈለጉ በጣም በስፋት ማምረት ይቻላል። ሌሎች ወደ ቻይና የሚላኩ በጣም በብዛት ለምሳሌ ሰሊጥ ከፍተኛ ገዢ በዓለማችን ላይ ቻይና ነች እና የኢትዮጵያን የሰሊጥ ምርት አይተህ ከሆነ ኦቨር ዘ ላስት ቴን ይርስ ቻይና ላይ ያለን የገበያ ድርሻ ያን ያህል የሚባል አይደለም። እየቀነሰ እየመጣ ሁኔታ አለ። አንድም ሀገር ውስጥ ባሉ ነባራዊ ሁኔታዎች ምርትና ምርታማነት ያለመጨመር፣ ኢንተርናል የሆኑ ትንንሽ ግጭቶች የመሳሰሉ ነገሮች ግብርናው ላይ ከፍተኛ ተጽዕኖ አሳድረዋል። የሎጂስቲክስ የትራንስፖርት እንቅስቃሴ ከመሀል ሀገር ወደ ወደብ የሚደረጉ ጉዞዎች ያን ያህል የተቀላጠፉ ያለመሆን፣ ጊዜ መውሰድ፣ ወደብ አካባቢ ላይ የወደብ ማኔጅመንቱ ድሊያንስ መፍጠር ማአት ፋክተሮች አሉ እና ዲቨርሲፋይ ብናደርግ በጣም ብዙ ገበያዎች አሉ። በዛው ልክ ደግሞ አምርተ ደግሞ በጊዜ የሪፍሪጅሬተር እና የኮልድ ቼይን ሲስተሙን ጠብቀህ የምትሄድበትም ሁኔታ ለምሳሌ እንደ አበባ ያሉ ሌሎች የአትክልትና ፍራፍሬ የመሳሰሉ ነገሮች አሉ እና ዞሮ ዞሮ የጋራ የሆነ ይህ ነው በጣም መልቲ ሴክቶራል የሆነ የፖሊሲ የሚሆን የኢንቨስትመንት እቅድ ያስፈልገናል።
በጉዳዩ ላይ የንግድና ቀጠናዊ ትስስር ሚኒስቴርን የኮሚኒኬሽን መስሪያ ቤት ለማግኘት ያደረግነው ሙከራ አልተሳካም። ይሁን እንጂ ሚኒስቴሩ በቻይና የኢትዮጵያ አምባሳደር ተፈራ ደርበው ኢትዮጵያ ወደ ቻይና እየላከ ቻቸው ያሉ የውጭ ምርቶች በየጊዜው እየጨመሩ መጥተዋል ሲሉ መናገራቸውን ጠቅሶ ባለፈው ዳር ድረገጹ ላይ አስፍሯል። ኢትዮጵያ ከ50 እስከ 60 ለሚሆኑ የውጭ ሀገራት የቡና ምርቶቿን የምትልክ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የጠቀሰው የፋና ብሮድካስቲንግ ባለፈው ሰኔም ዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮቻችን እየተከታተላችሁ ያላችሁት በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስተዋት ዝግጅታችን ነው። አሁንም ዝግጅታችን ከአሜሪካ ድምፅ እንደቀጠለ ነው።
ትክክል። የአሜሪካ ድምፅ የራዲዮ በቴሌቪዥን ስርጭታችን ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍ ነው። በተጨማሪም ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ። በሌሎች የማህበራዊ ትስስር መድረኮች ላይም ታገኙናላችሁ።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ጋቢና ቪኦኤ
ከሰኞ እስከ አርብ የሚኖረው ዝግጅታችን ደግሞ በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ ይተላለፋል። አሁንም ከእኛ ጋር እንድትቆዩ በድጋሚ እንጋብዛለን። ቀጣይ መሰናዱ ደግሞ ትውልደ ኢትዮጵያዊት የሙዚቃ ባለሙያ ጋር ቆይታ የምናደርግበት ነው።
አስማማው የምሽቱ ልዩ እንግዳችን ወይና በሚለው ስሟ የምትታወቀው ወይና አብ ምዕራፍ ወንደሰን ናት። ወይና የአርኤንድቢ እንዲሁም የሶል ሙዚቃ አቀንቃኝና የሙዚቃ ደራሲ ናት። የቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን የንግግር አርቃቂ የነበረችው ትውልደ ኢትዮጵያዊት ወይና 3 የሙዚቃ አልበሞችን ለአድማጮቿ አድርሳለች። አሁን ደግሞ 4ኛ ስራዋን ለመልቀቅ በዝግጅት ላይ ናት።
አው ስመኝሽ አንቺ እንዳልሽው አዲስ አበባ ተወልዳ በዋሽንግተን ዲሲ ድገቷን ያደረገችው ድምጻዊትና የዜማ ደራሲ የሆነችው ወይና በ90ዎቹ ለቀድሞ ፕሬዝዳንት ቢል ክሊንተን አስተዳደር የንግግር ጸሐፊ አድቃቂነት ስራዋ በኋላ ወደ ነፍስ ጥሬዋ ተመልሳ የመጀመሪያ አልበሟን እንደ አውሮፓውያን አቆጣጠር 2004 ላይ ለአድማጮች ማድረስ ችላለች።
ከዛ ጊዜ ጀምሮ ከታዋቂው የኢትዮጵያ ሙዚቃ አቀናባሪ አበጋዝ ሽወታ እስከ ዋሽንግተን ዲሲ የሚገኙ ሂፕሆፕ እና አርኤንድቢ ፕሮዲውሰሮች ጋር አብሮ የመስራት እድል አግኝታለች። በአውሮፓውያኑ 2009ም በግራሚ ሽልማት እጩ መሆን የቻለች ሲሆን ከውቁ የሙዚቃ ድምፃዊ ስቲቭ ወንደር የሙዚቃ ባንድ አጃቢ ድምፃዊ በመሆን አብሮ የመስራት እድልንም አግኝታለች።
ስመኝሽ እንግዲህ እነዚህ ስራዎቿን በተመለከተ የአሜሪካ ድምፅ ስቱዲዮ ጋብዘሽ ቆይታ አድርጋችኋል። እርሱን እንከታተል።
ወይና ዌልካም ቱ ቪኦኤ።
ወይና እንኳን ወደ አሜሪካ ድምፅ ራዲዮ በሰላም መጣሽ።
Thank you. It's a pleasure.
አመሰግናለሁ። እኔም ስለመጣው ደስ ብሎኛል።
Most people know you as Waina.
ብዙ ሰዎች ዋይና በሚለው ስምሽና በሙዚቃሽ ያውቁሻል። ሙሉ ስምሽን ግን ብዙ ሰዎች አያውቁትም። ስለዚህ ከሱን ጀምርና እስኪ ራስሽን አስተዋውቂን።
So my full name is Waina Ab.
ወይና አብ ምዕራፍ ወንደሰን እባላለሁ። አቤቱ የተነሳ አካባቢ ስለተወለድኩ ነው አባቴ ምዕራፍ የሚለውን ስም ያወጣልኝ።
ወይና አብ ምዕራፍ ወንደሰን። አሁንም ብዙ ሰዎች አሜሪካ ውስጥ ተወልደሽ እንዳደግሽ ነው እና የሚያስቡት ትክክል ነው?
No, I was born in Addis, but we came when I was
የተወለድኩት አዲስ አበባ ውስጥ ነው፣ ግን ገና የሶስት አመት ልጅ እያለሁ ነው እናቴ ወደ ዲሲ ስትመጣ ይዛኝ መጣችው።
So how did you come to the US?
እንዴት ወደ አሜሪካ መጣሽ? በርግጥ ከቤተሰቦችሽ ጋር ነው የመጣሽው?
Came with my mom. Yeah, her sister was already here.
ከእናቴ ጋር ነው የመጣነው። እህቷ እዚህ ትኖር ነበር። አክስቴ የሽመቤት አማኑኤል ትባላለች። እዚህ መጥተን እነሱ ጋር ቆየንና የራሳችንን ኑሮ መሰረትን። ሌላው ታሪክ ሆነ ማለት ነው።
So you grew up around the Washington DC area?
Yes. ስለዚህ ዋሽንግተን ዲሲ እና አካባቢው አደግሽ? ሙዚቃ የጀመርሽውም ገና በህፃንነትሽ የህፃናት የሙዚቃ ትዕይንቶች ላይ በመሳተፍ ነው። ቲያትሮችም ትሰሪ ነበር። ትምህርትሽን ስትጨርሽ ግን በእንግሊዝኛ ቋንቋና የኮሚኒኬሽን ሙያ ተመርቀሽ ዋይት ሀውስ ውስጥ ነው የገባሽው። እንዴት ወደዛ ልትሄጂ ቻልሽ?
Well, it was luck really. I was studying speech writing my senior
እድል ይመስለኛል። ሜሪላንድ ዩኒቨርሲቲ ውስጥ የመጨረሻ አመት ተማሪ ያለው የንግግር ጽሁፍም ማር ነበርና አስተማሪያችን የፕሬዝዳንቱን ንግግር ጸሐፊ እንድናገኝ ወደ ዋይት ሀውስ ወሰደን። የዛን ወቅት አስደንጋጭ አውሮፕላን አደጋ ደርሶ በወቅቱ የገንዘብ ሚኒስትር የነበሩት ሮም ብራውን ህይወታቸው አልፎ ነበር። እናም ዋናው የፕሬዝዳንቱ የንግግር ጸሐፊ የፕሬዝዳንቱን ንግግር እያዘጋጁ ስለነበር ሊያገኙን አልቻሉም። በምትካቸው ቴሪ ኤድመንድ የሚባል የመጀመሪያው ጥቁር አፍሪካ አሜሪካዊ ፕሬዝዳንት ንግግሮችን ጸሐፊ ያገኛል።
Terry was the coolest guy. I mean, the way he talked to our class about
Terry በጣም ደስ የሚል ሰው ነበር። እዛ ለነበር ነው ተማሪዎች ስለ ስራው ሲነግረን ዋው ይሄ ደስ የሚል ስራ ነው እዚህ መስራት ነው የሚፈልገው አልኩኝ። በኋላ ተመራቂ ተማሪዎች በነፃ መስራት የሚችሉበት እድል እንዳለ ሲነግረንም አመለከትኩ። ተቀበሉኝ። በፕሬዝዳንቱ የምርጫ ዘመቻ ላይና ዋይት ሃውስ ተለማማጅ ሆኜ ከሰራው በኋላ ተቀጠርኩኝ። ከዛ ለሶስት አመት ያክል በዋይት ሃውስ ሰራው።
That was the Clinton administration.
Yeah, Bill Clinton አስተዳደር ነበር በወቅቱ።
Yeah.
Oh.
How did you like the job and how was
it? ስራው እንዴት ነበር? ተወጁ ነበር? አሁን ይናፍቅሻል?
No.
በጭራሽ።
But I'm more curious what happened.
ለምን ተፈጠረ?
Well, I mean, it was very exciting because I really believed in the administration and
ማለት ደስሚል ስራ ነው በነበረው አስተዳደር ላይ እምነት ነበረኝ አብሬያቸው ሰራ የነበሩትንም ሰዎች በጣም ወዳቸዋለሁ ጎበዞች ናቸው በዛ ላይ እጽፈባቸው የነበሩት የአፍሪካ አሜሪካ ጉዳዮች የሴቶች ጉዳዮች ዓለም አቀፍ ግንኙነት ርዕሶች ስሜቴን የሚገዙ ጉዳዮች ነበሩ ግን እውነት ለመናገር ሁልጊዜም ልቤ ያለው ጥበብ ውስጥ ነው እስከማስታውሰው ድረስ ሁልጊዜ ህልሜ መስፈን ነበር አዲስ አበባ ያለን ራሱ ቴሌቪዥን ላይ የሆነ ዘፈን ሲመጣ ነጠላ አንስቼ እስክስታ እል እንደነበር ይነግሩኛል ስለዚህ ከልጅነቴ አንስቶ ጥበብ ውስጥ አለው የቀረው የእናቴን ይሁንታ ማግኘት ነበር እኛን እዚህ ለማድረስ ብዙ ዋጋ ከፍላለች እና ጠበቃ እንድንሆንላት የተለመደው አይነት ስኬት እንዲኖረኝ ትፈልግ ነበር ግን ደግሞ ልቤ ውስጥ ጥበብ እንዳለ ታውቃለች ስለዚህ ለሶስት አመታት ካየችኝ በኋላ ተቀበለችኝና በቃ እንደፈለግሽኝ አለችኝ
So after the White House, you also worked with the Ethiopian business community.
ከዋይት ሃውስ በኋላ ደግሞ እዚህ ዩናይትድ ስቴትስ ካለው ከኢትዮጵያ የንግድ ተቋማት ጋር እንዲሁም ትውልደ ኢትዮጵያዊ ማህበረሰብን በሚመለከቱ ፖሊሲዎች ዙሪያም ተሰሪ ነበር። ታዲያ እንዴት ነው ፊትሽን ወደ ዘፈኑ መመለስና ከልጅነትሽ ጀምሮ ተወጆ የነበረውን ሙዚቃ መቀጠል የቻልሽው? ቀላል ነበር?
It was not easy at all. I mean, it was very scary. I remember
the ቀላል አልነበረም። ያስፈራ ነበር። አስታውሳለሁ አንዴ የራት ግብዣ ላይ ተገኝቼ የሆነ ሰው ምንድነው የምትሰሪው ብሎ ስጠይቀኝ ዘፋኝ ነኝ አልኩትና ያንን ማለቴ ለራሴ ራሱ እውነት አልመስላለኝ። ግን ደግሞ የሁል ጊዜ ህልሜ ነበር። አንድ ነገር ለት ተቀን ብትሰሪው ምን ያክል አስደሳች ቢሆን ወይም ደግሞ ሰውሽ ልዩ ነገር አድርገው ቢመለከቱትም የራስሽ ፍላጎት ከሌለበት በቀር ህይወት ያለሽ መስሎ የማሰማሽ ደረጃ ላይ ትደርሻለሽ። እርካታ ወይም ሙሉ የመሆን ስሜት አይኖርሽም። እውነት ለመናገር ደግሞ እናቴ ከፈለችው መስዋዕትነት ስመለከትም እሷ ያንን የሆነችው ተራ ህይወት እንድኖር ብቻ ነው ብዬ አላመንኩም። ይሄ እድል የተሰጠኝ የመጨረሻውን ምርጥ ህይወት እንድኖርና ስሜቴን እንድከተል ነው ብዬ ነው የተሰማኝ።
And then you finally did it. You released your first album.
እኔም ተሳክቶልሻል ብዬ አስባለሁ ምክንያቱም እንደ አውሮፓውያን አቆጣጠር በ2004 የመጀመሪያውን አልበምሽን አሳተምሽ። በወቅቱ ስሜቱ እንዴት ነበር?
The first project was embraced by the independent soul community.
የመጀመሪያው ስራዬ በሶል ሙዚቃው ማህበረሰብ ዘንድ ወዲያውኑ ነው ተቀባይነት ያገኘው። የኔ የሆነው ኢትዮጵያዊ ማህበረሰብ ትልቅ ድጋፍ ነው ያደረገልኝ። ብዙ መድረኮች ላይ ሰራው የራሴን አድናቂዎችን ማፍራት ቻልኩኝ። ከብዙ ትልልቅ ሰዎች ጋርም ሰራው እና ከጅምሩም በጣም እድለኛ ነበርኩ ማለት እችላለሁ። ብዙ ሰዎች አበረታተውኛል፣ ደግፈውኛል። ይሄ ደግሞ ለኔ በጣም ያስፈልገኝ ነበር ምክንያቱም በህይወት ጉዞ ላይ ማረጋጋጫ ካላገኘሽ ተስፋ ልትቆርጪ ትችያለሽ።
That's how you kept on going and released two more albums.
ያንን ደግሞ አንቺም በስራሽ ያረጋግጥሽ ይመስለኛል። እስካሁን 3 አልበሞችን አሳተመሻል። ሁሉም በእንግሊዘኛ ናቸው። አማርኛ ትሞክሪም እንዴ?
I have recently recorded a cover.
በቅርቡ የቡዝነሽን አንድ ዘፈን ተጫውቻለሁ። በትክክል መስራቴን ግን እርግጠኛ አይደለሁም።
I know you love ቡዝነሽን አልከፋክ።
ቡዝነሽ በቀለን እንደምትወጃ ታውቃለሁ። ለሱ ያለሽን ፍቅር ደግሞ ተመልሼ መጣበታለሁ። ከዛ በፊት ግን ከአልበሞችሽ ካንዱ እስኪ የምትወጁን ሙዚቃ ተጫውችልን።
Okay, well, one of my favorites is actually about Ethiopia. It's called Slums of Paradise.
እሺ በጣም የምወደው ሙዚቃ Slums of Paradise ይሰኛል። ትንሽ ከፍ ካልኩ በኋላ ለመጀመሪያ ጊዜ ወደ አዲስ አበባ ስመለስ ከተማውን ስላየሁበት መንገድ ነው የጻፍኩት።
That's what they say it's like in the slums of paradise. That's what they say it's like in the slums of paradise. That's what they say it's like in the slums of paradise.
Wow, beautiful. Tell me about your music. What kind
በጣም ደስ ይላል። እስኪ ስለ ዘፈኖችሽም ንገሪን። በሙዚቃዎችሽ መልእክቶች ለማስተላለፍ ትሞክሪያለሽ? በምን አይነት ጉዳዮች ላይ ነው በብዛት የምትዘፍኚው?
Very much. I think that's really the highest goal of music is to
የሙዚቃ ዋናው ግብ ለአድማጮች የተለያየ አይነት ልምድና ትምህርት እንዲወስዱ የሚያስችላቸውን የሆነ ታሪክ መንገር ይመስለኛል። በቀደመው ስራዬ ታሪኮችን የመጻፍ ልምድ አለኝ። ስለዚህ ያንን ወደ ሙዚቃ ማምጣት እጅግ ደስ የሚል ነገር ነው። ሰዎችም በሆነ መንገድ ትነካያለሽና ዓለምን እንዲያዩ ተረጃቸዋለሽ። በዛ ላይ ማህበራዊ ጉዳዮች ላይ መስራት የምፈልገው ነገር ነው። እዚህ ሀገር ስላለ የፖሊሶች ጭካኔ፣ የቤት ውስጥ ጥቃቶች፣ እንዲሁም ደግሞ ኢትዮጵያ ውስጥ ስላሉ ጦርነቶች ጽፌያለሁ። የኪነ ጥበብ ባለሙያ የዚህ አይነት ኃላፊነት አለበት ብዬ አስባለሁ። በአንድ ወቅት ታዋቂዋ ኒና ሲሞን ዋናው ግባችን ባለንበት ወቅት እየሆነ ያለውን ነገር ማንጸባረቅ ነው ብላ ነበር። እኔም የኪነ ጥበብ ዋና ዓላማው እሱ ነው ብዬ አስባለሁ።
Let me go take you back to your Bizunesh love.
እስኪ ደግሞ ወደ ቢዝነስ ፍቅርሽ ልመልስሽ። ቢዝነስ በቀለን እንዴት ልትወጃት ቻልሽ?
So I fell in love with her because I have like my cousin is a music snob, right?
እሷን ሞዴል ጀመርኩት አዲስ አበባ ሲሄድ ሁሌም የቱን ቦታ አብሮኝ የሚሆነና ሙዚቃ የሚወድ ያክስቴ ልጅ አለ። እናም የሚሰበሰባቸው ሙዚቃዎች አሉ። በጣም ምርጥ ሙዚቃዎችን ነው ሁሌም የሚከፍተውና ይሄ ማን ነው ምንድነው ይያልኩ ጠይቋለሁ። አንድ ቀን ቢዝነስን ከፍቶ በተቀመጥኩበት ደርቄ ቀረው ልጠግባት አልቻልኩ። እና ሙዚቃዎቿ ሁሉ ያለማቋረጥ ሰማኋቸው። ለመጀመሪያ ጊዜ ሙዚቃ ባንዴ እንደዛ ሲዋሃደኝ ደሞ ድምጿ ብቻ አይደለም ግን የምትጫወተው የኢትዮጵያ ጃዝ አጠቃላይ ድምጿ ዙሪያ የሚሰማው ነገር ለኔ ተአምር ነበር።
And then when I saw her and saw how glamorous she was and confident she was.
በዛ ላይ ቁንጅናዋን በራስ መተማመኗን እርጋታዋን ሳይ እቺ ኢትዮጵያዊቷ ዲያና ሮዝ ናት አልኩኝ። የበለጠ ስለሷ ማወቅ ፈለኩኝና ስለሷ ማጥናት ጀመርኩ። የሷን ሙዚቃ እንደገና ወደ ህይወት ማምጣት ደግሞ እስከዛሬ ለሚደግፈኝ ለማህበረሰብ ልሰጠው የምችለው ስጦታ እንደሚሆንም አሰብኩኝ። ስለዚህ ለሷ መታሰቢያ የተወሰኑ ሙዚቃ ኮንሰርቶችን አደረኩ። አሁን በመጨረሻ ደግሞ የተወሰኑ ሙዚቃዎቿን ስቱዲዮ ለመቅረጽ ድፍረቱን አገኘው።
would like to hear one
እስቲ እንግዲህ አንዱን አሰሚና
ሆዞም በመከረም ቢመለከተኝ Sintuna yaubanta Agara yagabanya.
It's really beautiful and I was wondering you sing it in your own way you
get but am namral gin degmo eswan asmeselesh sayon yezefenshu berasish menged no yemetchawochu ihi minalbat wetatu tulid bizuneshin indayresat adrgualt yallish
I actually tried to sing it exactly like her. I got an app that slowed down.
የሚገርምሽ መጀመሪያ ላይ ልክ እንደሷ ለመስፈን ነበር የምሞክረው። እንደውም በጣም እንደሰማት ቀስ አድርጎ የሚጫወት መተግበሪያ ሁሉ ተጠቅሜ ለማስመሰል ሞክሬ ነበር። ነገር ግን ትክክል እንዳልሆነ ተሰማን። ስለዚህ ከሙዚቃው ውስጥ እኔ የገባኝን ልውሰድና ልተርጉመው አልኩኝና እንደ ፈጠራ ባለሙያም በእኔ ውስጥ እንዲወጣ አደረኩት። ያ ራሱን የቻለ አዲስ አይነት አድማጮችን ፈጠረ። ግን ደግሞ ልክ እሷ እንደዘፈነችው ሳይለወጥ መስማት የሚፈልጉም ደግሞ አሉ። እኔ ግን እንደ የፈጠራ ባለሙያ በራሴ መንገድ ሰርቻለሁ። ሰዎችም ይወዱታል ብዬ አምናለሁ።
That makes it even more special.
Yeah. እንዳልሹ ልዩ ነገር መፍጠር ይችላል። በጣም ደስ ይላል። ወይና ባለፈው ሳምንት ከተካሄደው ግራሚ አዋርድ ዝግጅትም መመለስሽ ነው። አንቺም እንደ አውሮፓውያን አቆጣጠር በ2009 ለግራሚ ሽልማት እጩ ነበርሽ። እስኪ የዚህ አመቱ የሽልማት ስነ ስርዓት እንዴት ነበር?
It was really special because you know with the wildfires and all the devastation that has hit LA there
was በጣም ልዩ ነበር። ምክንያቱም ሎስ አንጀለስ ውስጥ በነበረው የሰደድ እሳትና በደረሰው ውድመት ምክንያት ሽልማቱ ስለመካሄዱ እርግጠኛ አልነበርንም። ምክንያቱም ብዙ ሰዎች ከቤት ንብረታቸው ተፈናቅለው ነበር። ነገር ግን እንደውም ትልቅ የገንዘብ ማሰባሰብ ያጋጣሚ ነው የሆነው። በእሳቱ ለተጎዱት ከ24 ሚሊዮን ዶላር በላይ ነው የተሰበሰበው። ስሜቱም የተለየ ነበር። እንደሌላው ጊዜ ሽልማቱ ይዞት ስለሚመጣው ፋሽን ውበት ሳይሆን ሙዚቃ እንዴት ሰዎችን እንደሚያሰባስብ፣ ሰዎችን እንዴት ከፍ እንደሚያደርግና አደጋው ቦታ ላይ ሆነው ቀን ከሌሊት ድጋፍ እያደረጉ ላሉ ሰዎችም ክብር የተሰጠበት ነበር። እና ይህ ዓመት ከምርጦቹ የሽልማት ስነ ስርዓቶች አንዱ ነበር ማለትም ይችላል።
And also Beyoncé got her first.
በዛ ላይ ቢዮንሴም ለመጀመሪያ ጊዜ ሽልማት አገኘች።
I was happy for her. She deserves everything.
But I'm not less than selling. ሁሉም ከፀሐይ በታች ያለው ነገር በሙሉ ይገባታል። ጠንካራ ሰራተኛ ነች፣ ችሎታም አላት። የምትገርም አርቲስት በመሆኗም በጣም እንኮራባታለን።
And you also do
ከግራሚ ሽልማት ጀርባ እንዳለሽ ማውቃለሁ። እንደውም አዲስ የሽልማት ዘርፍ እንዲካተትም አድርገሻልና እስኪ ስለሱ ንገሪን።
Yeah, so during the pandemic, you know, we saw all of this music about social change coming out because we were all suffering with different things.
ልክ ነው። በኮቪድ ወረርሽኝ ወቅት ሁሉም ሰው በተለያዩ ነገሮች ጉዳት ውስጥ ስለነበረ ማህበረሰባዊ ለውጥን የሚቀሰቅሱ ሙዚቃዎችን በብዛት ሲወጡ እያየን ነበር። ሙዚቃ ምን ያህል ኃይል እንዳለውና የሰዎችን ልብ እንደሚለውጥም ስለምናውቅ መልእክት አዘል ለሆኑ ሙዚቃዎች እውቅና የሚሰጥ ዘርፍ ሊኖር እንደሚገባ ተሰማን። ልብ መቀየር፣ አስተሳሰብ መቀየር ከቻለን ፖሊሲ መቀየር እንችላለን፣ ሀገርም መቀየር እንችላለን። ስለዚህ ምርጥ የማህበረሰብ ለውጥ ሙዚቃ አቀንቃኝ የሚል ዘርፍ እንዲካተት አደረግን። ሂደቱ አንድ ዓመት ነበር የፈጀው። ነገር ግን ግራሚ ውስጥ ያሉት አመራሮችም አባላቱም ሁሉም ደጋገፈንና ተጀመረ። እንደ አውሮፓውያን አቆጣጠር በ2023 የመጀመሪያው የዘርፉን ሽልማት የሰጡትም ቀዳማዊት እመቤት ጂል ባይደን ነበሩ። እኔና አብሮኝ የሰሩት ሰዎች መካከል እንደ ንግግር ሆኖ የጀመረ ነገር ለሚቀጥሉት ዓመታት የሚኖር ሽልማት ሆኖ ሳየው እጅግ ትልቅ ኩራት ነው የሚሰማኝ።
ወይና ወደ ስቲቭ ወንደር ልውሰድሽ። ደግሞ ከሱ ባንድ ጋር አጃቢ ድምፃዊ ሆነሽ በተለያዩ ቦታዎች ዞረሻልና እንዴት ነበር ያ ጊዜ?
በጣም አስደሳች ነበር። ስቲቭ በዚህ ዓለም ላይ በጣም ጣፋጭ፣ እውነተኛ፣ በጣም ቀልደኛ ሰው ነው። በዛ ላይ በጣም ጎበዝና ትሁት። በቃ ሁል ጊዜ የሚያስቅሻል፣ ትልቅ ጻምበዩ ያዝናናሻል። ከሱ ጋር በመስራቴ ብዙ ነገር ነው የተማርኩት፣ ከባንዱም ጭምር። በጣም ስነስርዓት አላቸው፣ ለስራቸው ትልቅ ትኩረት የሚሰጡ ናቸው። አንዳንዴ ቀኑን ሙሉ ተጉዘን ሆቴል እንገባ እና ምግብ ለመመገብ ሲሄድ አንድ ክፍል ውስጥ ሲለማመዱ አያቸዋለሁ። እንግዲህ ይታይሽ 12 ሰዓት ሙሉ ከነዱ በኋላ እኮ ነው። እና በጣም ብዙ ነገር ተምሬያለሁ።
How long was the tour? ምን ያክል ጊዜ ነው አብረሽ የሰራሽው?
I was in his band for about 2.5 years.
ከስቲቭ ባንድ ጋር 2 ዓመት ከግማሽ የሚሆን ጊዜ ሰርቻለሁ። በተለያየ ሀገር ስንዞርም በአንዴ 6 ሳምንት ልንቆይ እንችላለን። አሜሪካ ውስጥ የተለያዩ ቦታዎች ከሀገር ውጭም ሄደናል። በነገራችን ላይ ኢትዮጵያን በጣም ይወዳታል። በቅርቡ እንደውም አትላንታ ነበርና ደውሎልኝ አትላንታ ውስጥ ቆንጆ የኢትዮጵያ ምግብ የማገኘው የት ነው ብሎ ጠየቀኝ። እንጀራ እጅግ በጣም ነው የሚወደው። በዓለም ዙሪያ ያሉ ሰብአዊ ጉዳዮችም ስሜቱን የሚያርኩታል። የአፍሪካ ማቀንቃኝ ነው። ማንም ሰው የማያየው ግድ የማይሰጠው ነገር እሱን ያሳስበዋል።
You are a mother of two. You have two daughters.
Yes.
በጣም ደስ ይላል። በነገራችን ላይ አንቺ የሁለት ልጆች እናት ነሽ። የ14 እና የ11 ዓመት ሴት ልጆች አሉሽ። የአልበም ስራና ሙዚቃን ለማሳየት ከሀገር ሀገር መዞር ከእናትነት ጋር እንዴት ነው የምታስኬጂው? አይከብድም?
It's really hard. So I have a very supportive husband and a very supportive mom.
ይከብዳል፣ ነገር ግን እጅግ በጣም የሚደግፈኝ ባልና የምትደግፈኝ እናት አሉኝ። እነሱ ናቸው ክፍተቴን የሚሞሉልኝ። ለምሳሌ አሁን ከባለቤቴ ጋር ግራሚ ስንሄድ እናቴ ናት ልጆቼን የምትንከባከብልኝ። ሙሉ ለሙሉ ቤተሰቤ ላይ ያተኮርኩበትና ሌላውን ነገር ሁሉ ችላ ያልኩበት ጊዜም ነበር። ነገር ግን ደግሞ ስኬታማ የመሆኛው መንገድ እሷ አለመሆኑን ወዲያውኑ ነው የተረዳሁት። በተለይ ደግሞ ሴቶች ልጆች ናቸው ያሉኝ እና ሁሉንም ነገር አቻችሎ ስኬታማ መሆን እንደሚቻል እያሳየኋቸው ነው ብዬ አምናለሁ። ምክንያቱም እነሱም እናት መሆን በህይወታቸው መሆን የሚፈልጉትንም አንድ ላይ ጎን ለጎን ማስኬድ እንዲችሉ ማለት ነው።
ወይና ታዲያ አሁን በቀጣይ ምን እንጠብቅ? አዲስ ነገር እየሰራሽ ነው?
I really came back from the Grammys so inspired and I have a bunch of songs that I've been working on.
ከግራሚ በኋላ ስሜቴ ተነቃቅቶ ነው የተመለስኩት። ለረጅም ጊዜ ስሰራቸው የቆየኋቸውና ወደ መጨረሻ ላይ የተጠጉ ሙዚቃዎችና ስራዎች አሉኝ። ስለዚህ አሁን ላጠናቀቃቸው አስቤያለሁ። ከሁለትና ከሶስት ወር በኋላ አለቃቸዋለሁ ብዬ አስባለሁ።
So we are waiting for your fourth album. ስለዚህ አራተኛ አልበምሽን እየጠበቅን ነው ማለት ነው?
Yes.
ትክክል።
We get a glimpse of it. ታዲያ ለምን ከአዲሱ አልበምሽ ላይ ትንሽ ለቅምሻ አታሰሚንም?
Oh, I remember, remember, remember what my mother said. And that's what the wise ones say. Let me hear you say, whoa. Hear an elder, whisper in my head. And here's what she said. Make our own way, yeah, that's what the wise ones say. 'Cause a lion roar never kill no prey. That's what the wise ones say, and we don't betray or our pride obey. No, that's what the wise ones say. Evil have their day, so we don't repay. That's what the wise ones say every day, all day.
We will be expecting that in this coming spring.
Wow, በጣም ግሩም ነው። አልበሙ ሲወጣ ደግሞ ሙሉ ስራሽን እንሰማለን። በቅርቡ ዲሲ ውስጥም ኮንሰርት አለሽ?
Yes, for International Women's Day, I'm joining a few.
ለዓለም አቀፉ የሴቶች ቀን ከሌሎች ጓደኞቼ ጋር በመሆን ኬኔዲ ሴንተር ውስጥ የሙዚቃ ዝግጅት እናቀርባለን። የተወሰኑ ኢትዮጵያውያኖችም አብረውናሉ። ስለዚህ ሁላችሁንም ጋብዛችኋለሁ።
Thank you so much for coming to our studio today.
ወይና ለመጪዎቹ ስራዎችሽ መልካም እድል እመኛለሁ። ዛሬ አሜሪካ ድምጽ ራዲዮ ስቱዲዮአችን ተገኝተሽ ደግሞ ስለ ራስሽና ስለ ስራሽ ስላጫወትሽን በጣም አመሰግናለሁ።
Thank you for Lily for having me.
እኔም ስለጋበዛችሁኝ በጣም አመሰግናለሁ።
እንግዳችንን ወይና አብ ምዕራፍ ወንዶክሰንን እጅግ አድርገን እናመሰግናለን። አድማጮች የተለያዩ ፖለቲካዊና ማህበራዊ ጉዳዮችን ስንዳሰስበት የነበረው የምሽቱ መስታወት መሰናዷችን ይህን ይመስል ነበር።
ዋሽንግተን ዲሲ ከሚገኘው አሜሪካ ድምጽ ተላልፈ የቀየው የውድ ምሽት መስናዳችን በዚህ ተጠናቀቃል። በሁሉም ስፍራ ካሉ ላባልደረቦቻችን ጋር ስናስተናግዳችሁ አመሸነው። እኔ አስማማው የነውና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደናደሩ።